ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ19፣ 22 እና 25 ሜትር ባንዶች የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
በሕገ ቤተ ክርስቲያን መንፈሳዊ ስርዓት መከበርና ማስከበር ያላችሁን ቀናኢነትና ታማኝነት የሚጠበቅ እንደሆነ እንረዳለን። በመሆኑም ሃይማኖታዊ ስርዓቱን ከማክበርና ከማስከበር ጎን ለጎን የችግሩን ስፋትና ጥልቀት ተገንዝባችሁ ውይይትን፣ ይቅርታንና እርምትን እንድታስቀድሙ በፈጣሪ ስም እንጠይቃለን። ይህንንም በማድረግ ሊደርስ የሚችለውን አደጋ አስቀድማችሁ እንድትከላከሉ አደራ እንላለን።
የኢትዮጵያ ሃይማኖታዊ ተቋማት ጉባኤ ዛሬ ካስተላለፈው የአቋም መግለጫ ላይ የተቀነጨበ ነው። ሙሉ ዘገባው በዕለቱ አቢይ ርዕስ ይቀርባል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የውስጥ አሰራር ላይ ታይቷል የተባለን መንግስታዊ ጣልቃ ገብነት ለመቃወም የተጠራ ሰላማዊ ሰልፍ በትላንትናው ዕለት እዚህ ዋሽንግተን ዲሲ ላይ ተካሂዷል። የዚህም ዝርዝር ደርሶናል፣ በመጽሔቱ ክፍለ ጊዜ እናቀርባለን። ሰኞ ጥር 29 2015 ዓ ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን፣ የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። አቀናባሪያችን ብርሃን ኃይሉ፣ የስርጭት መሐንዲሳችን ደግሞ ጆናታን ዋከር ነው። ከተቀሩት ባልደረቦቻችንና ዘጋቢዎቻችን ጋር በመሆን እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። የሰዓቱን የዓለም ዜና የሚያሰማን ደረጀ ደስታ ነው። መልካም ምሽት።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። ዛሬ ንጋት ላይ በቱርክና ሶሪያ በደረሰ የርዕደ መሬት ከ2300 በላይ ሰዎች መሞታቸው ተነገረ። በሬክተል ስኬል ሲለካ 7.8 በሆነው በዚሁ አደጋ በመቶዎች የሚቆጠሩ ሕንፃዎች መፈራረሳቸው ሲነገር፣ በመቶዎች የሚቆጠሩ ሰዎች ከፍርስራሽ ሕንፃዎች ስር መውጫ አጥተው እንደሚገኙ መገመቱ ተነግረዋል። ይሄኛው አደጋ ቀደም ሲል ዛሬ ሰኞ ንጋት ላይ በሬክተል ስኬል 7.5 መሆኑ ከተነገረለት የርዕደ መሬት በኋላ የደረሰው ሌላ አደጋ መሆኑ ተመልክቷል። አብዛኛው አደጋ ያጠቃት የቱርክ ፕሬዚዳንት ጣይብ ኤርዶዋን ለጋዜጠኞች በሰጡት መግለጫ በአደጋው ቢያንስ 2800 ሕንፃዎች መውደማቸውን ተናግረዋል። የቱርክ ባለሥልጣናት ወደ 1500 የሚሆኑ ሰዎች ሲሞቱ በሺዎች የሚቆጠሩ ደግሞ መቁሰላቸውን ገልጸዋል። ቱርክ ቢያንስ 912 ሰዎች የሞቱባት ሲሆን 5400 ሰዎች ደግሞ መቁሰላቸውን ቀደም ሲል በነበረው አደጋ ተናግረዋል። 2800 የሚሆኑ ሕንፃዎች መውደቃቸውንም ፕሬዚደንቱ ገልጸዋል። የሶሪያ ባለሥልጣናት በመንግሥት ቁጥጥር ስር በሚገኙ የሶሪያ አካባቢዎች 430 ሰዎች መሞታቸውን ተናግረዋል። የአስቸኳይ ጊዜ እርዳታ ሠራተኞች ደግሞ የተቃዋሚዎች ይዞታ በሆነችው ሶሪያ አካባቢዎች ከ380 በላይ ሰዎች መሞታቸውን አስረድተዋል። የሶሪያ አሜሪካውያን ሕክምና ማህበረሰብ በሶሪያ ያሉት ሆስፒታሎች ሞልተው በሽተኞች በየኮሪደሩ መተላለፊያዎች ተጨናንቀው እንደሚታዩ ገልጸዋል። የዩናይትድ ስቴትስ የደህንነት አማካሪ ጄክ ሱሌቫን ፕሬዚደንት ባይደን የአገሪቱን የዓለም አቀፍ ልማት ኤጀንሲና ሌሎች የፌዴራል አጋሮች በአደጋው እጅግ የተጎዱ ሰዎችን ለመርዳት ያሉትን የእርዳታ አማራጮች እንዲያጤኑ ትዕዛዝ መስጠታቸውን ተናግረዋል። ሱሌቫን በመግለጫቸው ዩናይትድ ስቴትስ በዛሬው በቱርክና ሶሪያ በደረሰው አውዳሚ ርዕደ መሬት እጅግ በጣም አሳስቧታል፣ የሚያስፈልገውን እርዳታና ድጋፍ ሁሉ ለማድረግ ዝግጁ ሆነናል ብለዋል። በድርቅ የተጠቁ አንዳንድ የኢትዮጵያ አካባቢዎች ከሚቀጥለው ወር ጀምሮ መጠነኛ ዝናብ ሊያገኙ እንደሚችሉ ሜትሮሎጂ አስታወቀ። ደቡብ ኦሮሚያ፣ ደቡብ ሶማሌ፣ አፋርና ደቡብ ኢትዮጵያ ክልልም መደበኛ ዝናብ የማግኘት እድላቸው ከፍ ያለ መሆኑ ተገልጿል። የኢትዮጵያ ሜትሮሎጂ ኢንስቲትዩት ትንበያ ክፍል ኃላፊ ሙሉ ዓለም አበራ ፓሲፊክና አትላንቲክ ውቅያኖሶች ላይ ያለው የአሁኑ የአየር ጸባይ ለዝናቡ መንስኤ መሆናቸውን ገልጸዋል። የተባበሩት መንግስታትን ጨምሮ የተለያዩ የአየር ሁኔታ ትንበያ ሰጪ ተቋማት በአፍሪካ ቀንድ ያለው ድርቅ በተያዘው የአውሮፓውያን ዓመት እንደሚቀጥል መተንበያቸውን የተናገሩት አቶ ሙሉ ዓለም፣ ነገር ግን የኢትዮጵያ ሜትሮሎጂ ከዚህ በተለየ ከመጋቢት አጋማሽ እስከ ግንቦት ድረስ መጠነኛ ዝናብ ሊኖር እንደሚችል መተንበዩን ጠቁመዋል። በኦሮሚያ፣ ሶማሌ፣ አፋር እንዲሁም ደቡብ ብሔር ብሔረሰቦችና ህዝቦች ክልል ላለፉት 2 አመታት በድርቅ በመጠቃታቸው ቁጥራቸው የበዙ ሰዎች እርዳታ በመጠባበቅ ላይ መሆናቸውን የአካባቢዎቹ አስተዳዳሪዎች መናገራቸው ይታወሳል። የተባበሩት መንግስታት የእርዳታ ማስተባበሪያ ቢሮ አሁንም በኦሮሚያ፣ ሶማሌ፣ አፋር፣ ደቡብ ብሔር ብሔረሰቦችና ህዝቦች ክልል እና በድሬዳዋ ከተማ የአስተዳደር ከ11.8 ሚሊዮን በላይ ህዝብ በድርቅ ምክንያት ለምግብ እጥረት መጋለጣቸውን አስታውቋል። ዘገባውን ያደረሰን ገልሞ ዳዊት ነው። የኬንያ ገበሬዎች ፊታቸውን የአየር ንብረቱን ለውጡንና አደገኛውን ሙቀት ሊቋቋሙ ወደሚችሉ የአገር በቀል ተክሎች ማዞራቸው ተነገረ። አብዛኞቹ የኬንያ ገበሬዎች ከውጭ በመጡ በቆሎና ባቄላ የመሳሰሉ የህል ዝርያዎችን በመተው አማራንት የመሳሰሉ አገር በቀል የሆኑ ቅጠላማ አትክልቶችን ማልማትን እየመረጡ መሆኑ ተመልክቷል። ኬንያ ውስጥ እስከዛሬ የቆየው አስተራረስ ዝናብን መሰረት ያደረገ በመሆኑ አደገኛው የአየር ንብረት ለውጡ ትልቅ ተጽዕኖ ያሳደረ መምጣቱ ተነግሯል። ኬንያ በ40 አመታት ውስጥ እጅግ ለከፋው ድርቅ መጋለጧ ተመልክቷል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ቻይና ዩናይትድ ስቴትስ አየር ክልሏ ውስጥ የገባውን የቻይና ፊኛ መታ ለመጣል መወሰኗ ዋሽንግተን የቻይናና አሜሪካን ግንኙነት ለማሻሻልና ለማረጋጋት ያላትን ቅንነት የሚፈትንና ቀውስን የምታስተናግድበት መንገድ የሚያሳይ ነው ስትል ወቀሰች። የዩናይትድ ስቴትስ ተዋጊ ጀት ባለፈው ቅዳሜ በደቡብ ካሮላይና ግዛት አቅራቢያ አትላንቲክ ውቅያኖስ ላይ የታየውን የቻይና ስለላ ፊኛ መሆኑ የተጠረጠረውን መጥቶ ጥሏል። ለበርካታ ቀናት ውቅያኖስን አቋርጦ በዩናይትድ ስቴትስ የየብስ አየር ክልል ላይ ሲጓዝ የነበረው ትልቁ የቻይና ፊኛ ፍጻሜው የሆነው በተዋጊ ጀት ተመቶ በመውደቁ መሆኑ ተመልክቷል። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን አስተዳደር ባለስልጣናት ስለላና ቅኝት የሚያደርግ በረራ ብለው የገለጹት ፊኛ በአሜሪካ ሰማይ ላይ መብረሩ ተቀባይነት የሌለውና ሉዓላዊነታችንን የጣሰ የቻይና ተግባር ነው ብለውታል። አስተዳደሩ የወሰደው እርምጃ ፊኛው የአገሪቱን ክልል አቋርጦ ከገባ በኋላ መረጃ እንዳይሰበስብ ለማድረግ ነው ሲሉ ባለስልጣናቱ ጨምረው መግለጻቸው ተነግረዋል። ቻይና የተባሉትን ክሶች ያስተባበለች ሲሆን የአየር ሁኔታን ለማጥናት የተሰማራ በስህተት የዩናይትድ ስቴትስ ክልል ውስጥ የገባ የሳይንስ መገልገያ መሳሪያ ነው ስትል ተከራክራለች። የቻይና የውጭ ጉዳይ ሚኒስትር ዚ ፌንግ የፊኛውን መመታት አስመልክቶ ትናንት እሁድ በሰጡት መግለጫ የዓለም አቀፉን ልምድ የጣሰ አደገኛ እርምጃ ነው ብለውታል። ፊኛው የአገሪቱን የአየር ክልል ጥሶ መግባቱ ከታወቀ በኋላ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን 2 በኢኮኖሚ በገዘፉ አገሮች መካከል ያለውን ግንኙነት ለማሻሻል በቤጂንግ ሊያደርጉ የነበረውን ጉብኝት መሰረዛቸው ይታወቃል። የስፔን የባህር ወሰን ጠባቂዎች ካለፈው እሁድ ጀምሮ በካናሪ ደሴቶች አቅራቢያ በሚገኘው ባህር ላይ በአራት የተለያዩ ጀልባዎች የነበሩትን 181 ፍልሰተኞችን ማዳናቸውን የካናሪ ደሴቶች የአስቸኳይ አገልግሎት ዛሬ ሰኞ ባወጣው መግለጫ አስታውቋል። የነፍስ አድን መርከቦቹ 42 ወንዶችና 9 ሴቶችን በድምሩ 51 ፍልሰተኞችን ግራን ካናሪያ በተባለው ደሴቶች ወደሚገኘው የአርጉንጉንግ ወደብ እንደወሰዳቸው ተገልጿል። ፍልሰተኞቹ የተገኙት ከተባለው አካባቢ 100 ማይል ርቀት ላይ መሆኑም ተነግሯል። ከሌሎች 3 ጀልባዎች የተገኙ 130 የሚደርሱ ፍልሰተኞችም ላንዞሮቴ በተባለችው ደሴት ወደሚገኘው ላሴቦላ ወደ መጓጓዛቸው ተመልክቷል። በየዓመቱ በሺዎች የሚቆጠሩ ፍልሰተኞች የተሻለ ሕይወት ፍለጋ ከሰሜን አፍሪካ ባህር አቋርጠው ወደ አውሮፓ እንደሚሰደዱም ተነግሯል። የስፔን አገር ውስጥ ሚኒስቴር መረጃ እንደሚያሳየው ባለፈው የጥር ወር ውስጥ ብቻ 566 ፍልሰተኞች የካናሪ ደሴቶችን በጀልባ አቋርጠው ሄደዋል። እንደ አውሮፓ አቆጣጠር ባለፈው 2022 ዓመተ ምህረት ውስጥ 15682 ፍልሰተኞች የካናሪ ደሴቶችን ማቋረጣቸው ሲነገር ከሱ ቀደም ሲል ከነበረው የ2021 ጋር ሲነጻጸር የ29.7 ከመቶ ቅናሽ ማሳየቱም ተመልክቷል። የኖርዌይ ጠቅላይ ሚኒስትር ጆናስ ጋር ስቶሬ ለዩክሬን የ7.3 ቢሊዮን ዶላር እርዳታ እንዲሰጥ መጠየቃቸውን ተናገሩ። ጠቅላይ ሚኒስትሩ ከተቃዋሚ መሪዎች ጋር ከመከሩ በኋላ ለጋዜጠኞች በሰጡት መግለጫ የተባለው ጥቅል እርዳታ በሚቀጥሉት 5 ዓመታት ጊዜ ውስጥ የሚሰጥ መሆኑን ገልጸዋል። ጠቅላይ ሚኒስትሩ በግጭት ለተጎዱ ሌሎች አገሮችም መንግስት ተጨማሪ ድጋፍ መስጠት እንደሚፈልግ አስታውቀዋል። ጠቅላይ ሚኒስትሩ የገለጹት የኖርዌይ ድጋፍ የሩሲያን ወረራ መቋቋም ላይ ለምትገኘው ዩክሬን ከአውሮፓ አገሮች የተገለጸ የቅርብ ጊዜ ድጋፍ መሆኑ ተመልክቷል። የኖርዌይ ምክር ቤት ጠቅላይ ሚኒስትሩን የእርዳታ እቅድ ማጽደቅ እንደሚኖርበት ተገልጿል። በተያያዘ ዜናም የዩክሬን ፕሬዝደንት ቮሎዲሚር ዜሌንስኪ በዚህ ሳምንት ለአውሮፓ ፓርላማ ንግግር ያደርጋሉ ተብሎ እንደሚጠበቅ የፋይናንሻል ታይምስ በዛሬው እትሙ አስታውቋል። የአውሮፓ ህብረት መሪዎች ባለፈው ሳምንት ወደ ኪቭ ተጉዘው ከዩክሬን መሪዎች ጋር ስለ ሩሲያ ወረራና በዩክሬን የአውሮፓ ህብረት አባልነት ማመልከቻ ላይ መነጋገራቸው ይታወሳል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አብቅቷል። ከቀሪዎቹ የሰኞ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት በ19፣ 22ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ሰኞ ጥር 29 2015 ዓ.ም አስተናጋጃችሁ አሉላ ከበደ ነኝ። የዕለቱ ዋና አዘጋጅ ጽዮን ግርማ፣ የዌብና ማኅበራዊ የመገናኛ አቀናባሪያችን አበባየሁ ገበያው ናት። የስቱዲዮ ምስልና ድምፅ አቀናባሪያችን ደግሞ ጃን ድራይደን ነው። ወደ ዕለቱ አቢረስ ከማለፋችን አስቀድሞ ታዲያ ቆየት ብለው ከሚሰሙት ቅንብሮች አንዱን ለቅምሻ እንበል።
አንደኛው የደም ብዛት ከቆየ የደም ስሮቹን አትርሮ የሚያበላሸው እሱ ነው። ሁለተኛው የስኳር በሽታ። ሶስተኛው የኮለስትሮል ከመጠን በላይ ጨምሮ መገኘት። አራተኛ ደግሞ ብዙ ችግር የሚያመጣብን ደግሞ ሲጋራ ማጨስ ነው።
የልብ ህመም ልዩ ሐኪሙ ዶክተር ውብሸት አየነውን ነው የሰማችሁት። የምሽቱ ሐኪሙን ይጠይቁ እንግዳችን ናቸው። ቆየት ብለው ይመለሳሉ። በዩናይት ስቴትስ በገዳይነቱ ቀዳሚውን ደረጃ ለያዘው በእንግሊዝኛው አጠራር ኮሮናሪ ሄርት ዲዚዝ በመባል ለሚታወቀው የልብ ህመም አይነት አጋላጭ የሆኑትን አራት የህመም አይነቶች ነበር የዘረዘሩት። ሙሉ ዘገባው በሁለተኛው አጋማሽ በሐኪሙን ይጠይቁ ይቀርባል። አድማጮች፣ አሁን በቀጥታ ወደ ዕለቱ አቢይ ርዕስ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አባቶች የተፈጠረውን ችግር ስፋትና ጥልቀት ተገንዝበው ውይይትን፣ ይቅርታንና እርምትን እንዲያስቀድሙ ሲል የኢትዮጵያ የሃይማኖት ተቋማት ጉባኤ ጠየቀ። የችግሩ መባባስ በጽኑ እንዳሳሰበው የገለጸው ጉባኤ የፌዴራል ክልሎች መንግስታት በቤተ ክርስቲያናቱ ውስጥ የተፈጠረውን ችግር በራሷ በቤተ ክርስቲያኒቱ ሕግ ቀኖናና ስርዓት ብቻ ተመስርቶ እንዲፈታ ኃላፊነታቸውን በሕገ መንግስቱ አንቀጽ 11ና 27 መሰረት እንዲወጡ ሲል አሳስቧል። በተያያዘ ዜና የመንግስት ኮሚኒኬሽን አገልግሎት የቤተ ክርስቲያኗን ወቅታዊ ጉዳይ በማስመልከት ትላንት ያወጣውን መግለጫ እንደማትቀበል ቤተ ክርስቲያኒቱ በሰጠችው ምላሽ አስታውቃለች። ለዝርዝሩ ኬኔዲ አባተ።
የኢትዮጵያ ሃይማኖት ተቋማት ጉባኤ አባል የሆኑ 6 የሃይማኖት ተቋማት መሪዎች ዛሬ ጥር 29 ባወጡት የጋራ መግለጫ ከሰሞኑ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የተከሰተው ክስተትና ይህንንም ተከትሎ ችግሩ እየተባባሰና እየተካረረ መሄዱ በእጅጉ አሳስቦናል ብለዋል። በመሆኑም የቤተ ክርስቲያኗ አባቶች ችግሩን በውይይት መፍታት ላይ ትኩረት እንዲያደርጉ ተማጽነዋል። ሐጂ መስዑድ አደም የኢትዮጵያ ሃይማኖት ተቋማት ጉባኤ ምክትል ዋና ጸሐፊና የሕዝብ ግንኙነት መምሪያ ኃላፊ ናቸው።
የተወደዳችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች፣ በሕገ ቤተክርስቲያን መንፈሳዊ ስርዓት መከበርና ማስከበር ያላችሁን ቀናኢነትና ታማኝነት የሚጠበቅ እንደሆነ እንረዳለን። በመሆኑም ሃይማኖታዊ ስርዓቱን ከማክበርና ከማስከበር ጎን ለጎን የችግሩን ስፋትና ጥልቀት ተገንዝባችሁ ውይይትን፣ ይቅርታንና እርምትን እንድታስቀድሙ በፈጣሪ ስም እንጠይቃለን። ይህንንም በማድረግ ሊደርስ የሚችለውን አደጋ አስቀድማችሁ እንድትከላከሉ አደራ እንላለን።
የቤተ ክርስቲያኗን ችግር በመፍታት ሂደት መንግስት በሕገ መንግስቱ አንቀጽ 11ና 27 መሰረት ብቻ ሚናውን እንዲወጣ ሲሉም የጉባኤው 6ቱ አባል ተቋማት ባወጡት ባለ 5 ነጥብ መግለጫ መልእክት አስተላልፈዋል።
የተከበራችሁ የፌዴራልና የክልል መንግስታት፣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ውስጥ የተፈጠረው ችግር በራሷ በቤተ ክርስቲያኒቱ ሕግ ቀኖናና ስርዓት ላይ ብቻ ተመስርቶ እንዲፈታ የሕገ መንግስቱን አንቀጽ 11 እና አንቀጽ 27ን ብቻ መሰረት በማድረግ እንድትሰሩ አደራ እንላለን።
የኢትዮጵያ ሕገ መንግስት አንቀጽ 27 ስለ ሃይማኖት ነጻነት የሚገልጽ ሲሆን ስለ መንግስትና ሃይማኖት መለያየት የሚደነግገው አንቀጽ 11 መንግስት በሃይማኖት ጉዳይ ሃይማኖትም በመንግስት ጉዳይ ጣልቃ አይገባም የሚል ነው። ጠቅላይ ሚኒስትር አብይ አህመድ ወቅታዊውን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ጉዳይ በማስመልከት ባለፈው ሐሙስ ጥር 25 በሰጡት መግለጫ መንግስታቸው በቤተክርስቲያኗ ጉዳይ ገለልተኛ ስለመሆኑ መናገራቸው ይታወሳል። ይሁን እንጂ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሲኖዶስ ግን ማክበር ካለመቻል አልፎ በሕገ ወጥነት የፈረጅኩትን አካል ይደግፋል በማለት መንግስትን በተደጋጋሚ ወቅሷል። በተያያዘ የመንግስት ኮሙኒኬሽን አገልግሎት በቤተክርስቲያኗ አባቶች መካከል የተፈጠረው መለያየት ሰላማዊ በሆነ መንገድ በውስጣዊ አሰራር መፈታት እንዳለበት መንግስት ያምናል ሲል ትናንት ባወጣው መግለጫ አስታውቋል። አክሎም የአገር ሽማግሌዎችና የሃይማኖት አባቶች ሁለቱን ወገኖች በማቀራረብ ችግሩ በሰከነ መንገድ እንዲፈታ ማድረግ አለባቸው ያለ ሲሆን አማኞች ችግሩን ከመዋሳሰብና ለሌሎች አካላት መጠቀሚያ ከመሆን በመታቀብ ገንቢ ሚና ሊጫወቱ ይገባል ሲልም አሳስቧል። በተጨማሪም የጸጥታ አካላት የየአካባቢውን ህዝብና የእምነት ተቋማት ሰላምና ጸጥታ ማስከበር ግዴታቸው ነው፣ ግጭት የሚያባብሱ አካላትንም ፍርሃት ማስያዝ አለባቸው ብሏል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በበኩሏ የመንግስት መግለጫ ተቀባይነት እንደሌለው አስታውቃለች። የቤተክርስቲያኗ የህዝብ ግንኙነት መምሪያ ለመንግስት ኮሙኒኬሽን አገልግሎት መግለጫ በሰጠው ምላሽ የመንግስት መግለጫ ብቸኛ ህጋዊ ሰውነት ያላት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቅዱስ ሲኖዶስ በቀኖናው መሰረት አውግዞ የለያቸውን ግለሰቦች አሁንም ህጋዊ አካላት እንደሆኑና እውቅና እንደሚሰጣቸው የሚያስረዳ መግለጫ ሆኖ ስለተገኘ ተገቢነት የሌለው ነው ብላ ቤተክርስቲያን ስለምታምን በመንግስት ኮሙኒኬሽን የተሰጠውን መግለጫ አትቀበለውም ብሏል። በተጨማሪም መግለጫው መንግስት ለህጋዊቷ ቤተክርስቲያን የህግ ጥበቃና ከለላ ከመስጠት ይልቅ በተቃራኒው ለህገ ወጥ ቡድኖች በተግባር እየሰጠ ባለው ወገንተኝነት የምእመናንን ህይወት እየነጠቀና የቤተ ክርስቲያንን ቅርጽ በተደራጀ የጸጥታ ኃይል አጀብ እየደፈረና እያስደፈረ መሆኑን የካደ መግለጫ ነው ስትል ቤተ ክርስቲያን ተችታለች። ሌሎችንም ዝርዝር ነጥቦች በመግለጫው ያነሳችው ቤተ ክርስቲያን የመንግስት መግለጫ ጥር 27 በሻሸመኔ ከተማ በጸጥታ ኃይሎች ተፈጸመ ያለችውን የአደባባይ ግድያ አለመግለጹንና አለማውገዙን ጠቅሳ መንግስት በይፋ ይቅርታ እንዲጠይቃትና ህገወጥ ላለቻቸው አካላት እየፈጸመ ነው ያለችውን ድጋፍና እገዛ እንዲያቆም ስትል አሳስባለች። በመንግስት መግለጫ ዙሪያ ቤተ ክርስቲያን አውግሼ ለይቻቸዋለሁ ካለቻቸው ወገኖች በኩል ግን እስካሁን በይፋ የተሰጠ አስተያየት የለም። ከቋንቋና ከሀብት ክፍፍል ጋር በተያያዘ ችግሮችና አድሏዊ አሰራሮች አሉ የሚሉትና የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ሲኖዶስ አውግዤ ለይቻቸዋለሁ ያለቻቸው አባቶች በበኩላቸው የወሰዱት እርምጃ ህጋዊ መሆኑን በመግለጽ ይሞግታሉ። ይህ በእንዲህ እንዳለ በዛሬው ዕለት አዲስ አበባ ከተማን ጨምሮ በሌሎችም ከተሞች በርካታ የኦርቶዶክስ እምነት ተከታዮች ጥቁር አልባሳትን ለብሰው ሲንቀሳቀሱ ተስተውለዋል። ይህ የሆነው ሁሉም ምእመናንና ምእመናት በጾመ ነነዌ 3 ቀናት ጥቁር ልብስ በመልበስ በጸሎት መርሃ ግብር እንዲሳተፉ ሲል ሲኖዶስ መልእክት ማስተላለፉን ተከትሎ ነው። የቤተ ክርስቲያን ጥያቄ ምላሽ የማያገኝ ከሆነ የካቲት 5 2015 ዓ.ም በአገር ውስጥና በውጭ ያሉ ካህናትና ምእመናን ሰላማዊ ሰልፍ እንዲያደርጉ በማለት ሲኖዶስ ማወጁም ይታወሳል። በሌላ በኩል የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ህገ ወጥ ነው የምትለው የኦሮሚያና የብሔር ብሔረሰቦች ሲኖዶስ በሚል በተገንጣይ ቡድኖች የተቋቋመው አካልም በተመሳሳይ ቀን ሰላማዊ ሰልፍ መጥራቱን ለአንድ የአገር ውስጥ መገናኛ ብዙሃን በሰጠው መግለጫ አስታውቋል። የዚሁ አካል ቃል አቀባይ ናቸው የተባሉት መምህር ኃይለ ሚካኤል ታደሰ በሰጡት መግለጫ ሰልፉ ወንጌል በሁሉም ልሳን በሚል መሪ ቃል ይካሄዳል ማለታቸው ተዘግቧል። የአሜሪካ ድምጽ መምህር ኃይለ ሚካኤልን በተለያዩ ጊዜያት ለማናገር ጥረት ቢያደርግም ስልካቸው ባለመነሳቱ ሊሳካ አልቻለም። ከሁለቱ ወገኖች በተመሳሳይ ቀን የካቲት 5 የተጠራውን ሰላማዊ ሰልፍ በተመለከተ ከመንግስት በኩል ግን እስካሁን የተሰጠ አስተያየት የለም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲን ለዘገባው አመሰግናለሁ። አድማጮች፣ ተከታዩም ከዚሁ ርዕስ ጋር ያቆየናል። በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ውስጥ የውስጥ አሰራር ላይ ታይቷል የተባለን መንግስታዊ ጣልቃ ገብነት ለመቃወም የተጠራ ሰላማዊ ሰልፍ በትላንትናው ዕለት እዚህ ዋሽንግተን ዲሲ ላይ ተካሂዷል። ቁጥራቸው የበዛ ኢትዮጵያውያን በታዩበት ትዕይንተ ህዝብ የተሳተፉት ጉዳዩ ተካሮ ደም አፋሳሽ እንዳይሆን የሚመለከታቸው የመንግስት አካላት መፍትሄ እንዲፈልጉ ሲሉም ጠይቀዋል። ይህ በእንዲህ እንዳለ የኢትዮጵያ መንግስት በትናንትናው ዕለት ባወጣው መግለጫ ከሰሞኑ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አባቶች መካከል የተፈጠረው መለያየት ሰላማዊ በሆነ መንገድ በውስጣዊ አሰራር መፈታት እንዳለበት መንግስት ያምናል ሲል አስታውቋል። አያይዞም ችግሩን ለማባባስ በህዝቦች መካከል ግጭት ለመፍጠር ብሎም ሀገርን ወደ ፈተና ለማስገባት በሚጥሩ ባላቸው አካላት ላይ መንግስት የህግ ማስከበር ያለውን እርምጃ ወይም ስራ እንደሚሰራ አስታውቋል። ሀብታሙ ስዩም ተከታትሎታል።
እሁድ ከሰዓት በኋላ ቦታው ዋሽንግተን ዲሲ ከዩናይትድ ስቴትስ ፕሬዚደንት መኖሪያ ነጩ ቤተ መንግስት ዋይት ሀውስ ፊት ለፊት
የኤትኒክ ፌዴራሊዝም ደም ሲያፋስሰን ነው የኖረ። ስለዚህ የኤትኒክ ሲኖዶስ ይኸው ጀምሯል፣ ደም እያፋሰሱን ናቸው። እባክዎ የሚፈሰውን ደም ስለ እግዚአብሔር ብለው ያስቁሙ።
ይህ በዋሽንግተንና አካባቢዋ ሀገረ ስብከት የተጠራ በዋነኝነት የኢትዮጵያ ኦርቶዶክስ ተዋህዶ አማኞች የተሳተፉበት ሰላማዊ ሰልፍ ነው። የሰልፉን ዋነኛ ትኩረት ለማወቅ የጠየቅናቸው የአስተባባሪ ኮሚቴ ዋና ጸሐፊ የመካነ ሰማዕት ቅድስት አርሴማ ቤተ ክርስቲያን አስተዳዳሪ መላከ ሳህለ ሙልጌታ እንዲህ ያብራራሉ።
ዛሬው ትዕይንተ ህዝብ የተዘጋጀበት አብይ ምክንያት ምንድን ነው? በኢትዮጵያ ውስጥ የኢትዮጵያ መሰረትና ዋልታ የሆነች የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ዛሬ ልትበታተን በዝግጅት ላይ በሰፊው እየተሰራባት ስለሆነ ይህ አይነቱ አካሄድ ኢትዮጵያን የሚበትን ሀገር የሚያጠፋ ቤተ ክርስቲያንን የሚያጠፋ ቀኖና ቤተ ክርስቲያንን የሚያፈርስ ዶግማ ቤተ ክርስቲያንን የሚንድ በመሆኑ ይህንን በመቃወም ነው የወጣ ነው።
በዚህ ዕለት ይህ ሰልፍ ከዋይት ሀውስ ፊት ለፊት የመደረጉ ምክንያት ደግሞ ዩናይትድ ስቴትስና ፕሬዚደንቷ ጆ ባይደን ባላቸው የተጽዕኖ ፈጣሪነት ሚና በቤተ ክርስቲያን ላይ ተደጋግመዋል የተባለው ጫና እንዲቆም የበኩላቸው እንዲወጡ ለመጠየቅ እንደሆነ አክለዋል።
ኢትዮጵያና አሜሪካ መልካም የሆነ ግንኙነት ያላቸው ስለሆነ የኢትዮጵያ የአሜሪካ መንግስት በተለይም ፕሬዚዳንት ባይደን ክርስቲያን ናቸው፣ አኗኗራቸው አስተዳደጋቸው ክርስቲያን ነው። ስለዚህ የክርስቲያኖችን መበደል የክርስቲያኖችን በመንግስት ተጽዕኖ መድረስ የሚቃወሙ የማይወዱ እንደሆነ እናውቃለን። ስለዚህ ለእኚህ ፕሬዚዳንት ጉዳዩን አቅርበን እሳቸው ለሚመለከታቸው የኢትዮጵያ የመንግስት አካላት ከዚህ አይነት ተግባራታቸው ወደ ኋላ እንዲሉ ለሃይማኖቷ ክብር እንዲሰጡ የኢትዮጵያ መሰረት ዋልታ ስለሆነች ዋና ገመድ ዋና ማሰሪያ ስለሆነች ያቺን ሊበጥስ የተዘጋጀውን መንግስት ወይንም ደግሞ ነገር ይህንን እንዲያስቆሙልን ምክር እንዲሰጡ ልገሳ እንዲሰጡ ማስጠንቀቂያም እንዲሰጡልን ለማድረግ ይህንን ያደረግነው።
በትዕይንተ ህዝቡ ላይ ካገኘኋቸው መካከል አንዱ መላከ ጽዮን ቀሲስ በላቸው ወርቁ ናቸው። የአስተባባሪ ኮሚቴ አባል የሜሪላንድ ሐመረ ብርሃን መጥመቁ ቅዱስ ዮሐንስ ቤተ ክርስቲያን አስተዳዳሪ የሆኑት መላከ ጽዮን ቀሲስ በላቸው የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያንን ዓመታትን የተሻገረ ሚና ካወሱ በኋላ በቤተ ክርስቲያኗ ላይ የተጋረጠው ችግር አድማሱ የሰፋ አሉታዊ ውጤት ሊያስከትል እንደሚችል ያስጠነቅቃሉ።
ምድራዊውን አልፎ ሰማያዊውንም ጭምር ነፍስንም የሚገል ጉዳይ ስለሆነ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በአንድነቷ ላይ ውጤቱ እስከታች እያንዳንዱን ምእመን አይደለም ብቸኛ እገሌ ብሔር ነን ወይም ደግሞ የእገሌ ቋንቋ ተናጋሪ የሚለውን ብቻ አይደለም የሚመለከተው። በጣም በጥልቀት ስናየው ኦርቶዶክሳዊ ክርስቲያኑን ሁሉ ተጽዕኖ የሚያሳድር ነው።
መላከ ጽዮን ቀሲስ ብላቸው ዘርፈ ብዙ ችግር ሊፈጥር የሚችለውን ጉዳይ ለመፍታት በመንግስት ኃላፊነት ላይ ያሉ ባለስልጣናትም ኃላፊነታቸውን እንዲወጡ ጠይቀዋል።
ሀገርን ለሰራች ሀገርን ለገነባች ቤተክርስቲያን ይሄ አይገባትም። ስለዚህ ይህንን በማፍረስ በፌዴራልም በክልል መንግስታትም ላይ ያሉ ኃላፊዎች እገሌ እገሌ ሳይባል ለዚህ የተሰለፉ ይህን ጉዳይ በማስፈጸም መንግስትን
በዚህ ሰልፍ ላይ ለመሳተፍ ግዛት አቋርጠው ከመጡ ምዕመናን መካከል አንዷ ቤቴል ታመነ ናት። ከፊላደልፊያ ግዛት የመጣችው ቤቴል የእምነቱ ተከታዮች ኢትዮጵያ ውስጥ ተደራራቢ ጭቆናና ግፍ እየደረሰባቸው መሆኑን ተናግራ ለነሱ ድምፅ ለመሆን በሰልፉ ላይ እንደተሳተፈች ትናገራለች።
ሀገር ቤት የሚደረገው ነገር በሙሉ እኔን ያመኛል። እዛ መገኘት ባልችል ቢያንስ ባለሁበት ቦታ ግን ለነሱ ድምፅ ለመሆን ለሚታረዱ ወንድሞቻችን ድምፅ ለመሆን ምንም ማድረግ ስለማንችል እዚህ ስለሆነ እኛ የምንጠብቀው ከእግዚአብሔር ነው። ፍርድ ከእግዚአብሔር ነው። እግዚአብሔር ዝምታው ያስፈራል። መንግስት ማወቅ ያለበት እግዚአብሔር ዝም ሲል ያስፈራል። እና ከዚህ በፊት የነበሩትንም አይተናቸዋል። አሁንም እግዚአብሔር መልስ እንዳለው ደግሞ እናምናለን። ያንን ስሜታችንን በቃላት ለመግለጽ ግን አይ ቲንክ ትንሽ የሚከብድ ይመስለኛል።
በቴል መሰላለ መግባባቶች ሊያደርሱት ከሚችሉት የተካረረ ጉዳት አንጻር ሰላማዊ ልባት እንዲገኝ ሁሉም የየበኩሉን አስተዋጽኦ መወጣት እንዳለበትም መክራለች።
የመጀመሪያው ሰላም የሚመጣው ከክርስቶስ ነው እና ሰላማዊ የሆነው አምላክ ሰላምን ወደ ሀገራችን እንዲያመጣልን እመኛለሁ። ላሉትም ለሁሉም ልቦናችንን መልሰን ተረጋግተን ወደ ልቦናችን ሆነን መንግስትም ቢሆን ወደ ልቦናው ተመልሶ ምን እያረገ እንዳለ ቁጭ ብሎ እንዲያየው ወደ ማንነቱ እንዲመለስ ሁላችንንም ማስተዋል እንዲሰጠን በማስተዋል እንድንንቀሳቀስ። ምክንያቱም እምነት ከዘርም ከፖለቲካም በላይ ነው። አንዴ ደግሞ የእምነት ጦርነት ከተነሳ ጥሩ አይመጣም። በጣም ማንወጣው ነገር ስለምንገባ ለራሳችን ስንል ኢትዮጵያውያን በሙሉ ሙስሊሙም እኔ ኢትዮጵያ ኦርቶዶክስ ቤተክርስቲያን ተከታይ ስለሆንኩ አይደለም እዚህ የተገኘሁት። ያ ብቻ አይደለም፣ ምናልባት ሙስሊሞቹም ቢሆኑ ገኝ ነበር። ለምን ኢትዮጵያ ውስጥ የዘር ፖለቲካ ከተነሳ ሁላችንም ነው የሚያጠፋል።
እስራኤልን ለዘላለም አሜን።
ልጅነት ከእውቀት የሰራነውን ኃጢአታችንን በደላችንን ሁሉ ይቅር ይለን ዘንድ እግዚኦ መሐረነ ክርስቶስ።
የአሁኑ ሰልፍ አስተባባሪዎች ለችግሩ አፋጣኝ ልባት እስኪገኝ ድረስ መሰል ሰላማዊ ሰልፎች በየሳምንቱ ሊቀጥሉ እንደሚችሉ ተናግረዋል። ይህ በእንዲህ እንዳለ የኢትዮጵያ መንግስት በትናንትናው ዕለት ባወጣው መግለጫ ከሰሞኑ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አባቶች መካከል የተፈጠረው መለያየት ሰላማዊ በሆነ መንገድ በውስጣዊ አሰራር መፈታት እንዳለበት መንግስት ያምናል ሲል አስታውቋል። በመንግስት ኮሚኒኬሽን አገልግሎት ገጽ ላይ በወጣው መግለጫ የኢትዮጵያ መንግስት አማኞች ችግሩን ከማውሰብሰብና ለሌሎች አካላት መጠቀሚያ ከመሆን በመታቀብ ገንቢ ሚና መጫወት ይገባቸዋል ያለ ሲሆን ችግሩን ለማባባስ በህዝቦች መካከል ግጭት ለመፍጠር ብሎም ሀገርን ወደ ፈተና ለማስገባት በሚጥሩ አካላት ላይ መንግስት የህግ ማስከበር ስራውን እንደሚሰራም አስታውቋል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን።
ሀብታሙን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች የመጽሔት ትንታኔ ክፍለ ጊዜ ይቀጥላል። አሁን ደግሞ ከዋሽንግተን ዲሲ ወደ ደቡብ ኢትዮጵያ የሚወስደን ዘገባ ነው ተከታዩ። በደቡብ ብሔር ክልል 6 ዞኖችና 5 ልዩ ወረዳዎች የጋራ ክልል ጥያቄ ውሳኔ ህዝብ ዛሬ ጥር 29 2015 ዓ.ም ተካሂዷል። በውሳኔ ህዝቡ ከ3 ሚሊዮን በላይ መራጮች መሳተፋቸውም ተገልጧል። የኢትዮጵያ ብሔራዊ ምርጫ ቦርድ የጋሞ ዞን ህዝበ ውሳኔ ማስተባበሪያ ጽህፈት ቤት ወደሚገኝበት አርባ ምንጭ ያቀናው የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተከታዩን አድርሶናል።
በደቡብ ብሔር ብሔረሰቦችና ህዝቦች ክልላዊ መንግስት ስር በሚገኙ 6 ዞኖችና 5 ልዩ ወረዳዎች ዛሬ ጥር 29 2015 ዓ.ም ህዝበ ውሳኔ እየተካሄደ ይገኛል። ከ800 በላይ ምርጫ ጣቢያዎች በሚገኙበት በጋሞ ዞንም ዛሬ ምርጫው በተመሳሳይ ሁኔታ በመካሄድ ላይ ይገኛል። እዚህ አሁን እኔ የሚገኝበት ሆስፒታል ሰፈር ምርጫ ጣቢያም መራጮች ድምጻቸውን እየሰጡ ይገኛሉ።
አቶ ያፖ ያና ያደ ይባላሉ። የእድገት በር ቀበሌ የሆስፒታል መንደር ነዋሪ ነኝ።
በጣም ጥሩ። ምርጫ መርጠው ሲወጡ ነው ያገኘናቸው ህዝበ ውሳኔና እንዴት ነው? ምን ይመስል ነበር?
በእውነቱ ደስ ይላል። ህዝቡ ከዚህ በፊት ያው የነበረውን ፍላጎት ለማሟላት በጠዋቱ ወጥቶ የሰልፉን ዝማኔ የህዝቡ ፍላጎትና ምኞት የተሳካ መሆኑን በሰልፉ መረዳት ይቻላል። በዚህ አንግል እኔም ከዛ ተካፋዮች አንዱ ነኝና ደስ ብሎኛል።
እንዴት ነበር ከቅስቀሳው ከሂደቱ ጀምሮ የምርጫ ሂደት አጠቃላይ እንዴት ነበር?
የተሟላ ነው። ምንም የጎደለ ነገር የለም። ድሮ በአንድ ማዕከል በቀበሌ ደረጃ ነበረ ህዝብ ምርጫ ሲሰጥ የነበረው። ማን ነው ካርድ ይዞ ሲንገላታ በዝናብም በጭቃም ትንሽ ጉዞ ነበረ፣ መሰላቸት ነበረ። አሁን በቀጠናችን በመደረጉ ለምንም ምቹ ሁኔታ ተፈጥሯል። ሲቀሰቅሱ ከሚዝገባው ጀምሮ እስከ ዛሬ ድረስ ያለው ሁኔታ ሁሉም ደስ የሚል ነው። ምርጫ ቀስቃሾቹም መዝጋቢዎቹም ሁሉ ፍቅር ባሳደረበት ሁኔታ በጥሩ ሁኔታ ተቀብሎ እስከ ዛሬ አስተናግዶናል።
ውሳኔ ህዝቡ ከሚካሄድባቸው ምርጫ ጣቢያዎች ውስጥ አሁን እኔ የሚገኝበት የመናራ ህብረት አንዱ ነው። እዚህ ምርጫ ጣቢያ ውስጥ ድምጻቸውን ከሰጡ ሰዎች ውስጥ የተወሰኑትን አነጋግረናቸዋል።
ስሜ ጤናዬ ሳሙኤል ይባላል። የአርባ ምንጭ ከተማ ነዋሪ ነኝ።
መልካም። ዛሬ ድምጽ የሰጣችሁን ምርጫ እየተካሄደ ይገኛል። እንዴት አይሽው? ምን ይመስላል?
ያው ደስ ይላል እና ያው እኔም የከተማ ነዋሪ በመሆኔ መጠን ድምጽ ልሰጥ መጥቻለሁ። ወጣቶች ብዙ ይታያሉ። ድምጽ እየሰጡ እና ደስ ብሎኛል።
እንዴት ነው ሂደቱ? እንዴት አይሽ ምርጫ ሂደቱ?
አሪፍ ነው፣ ደስ ይላል። ጥራት ባለው መልኩና በታማኝነት እየተሰራ እና ያው ጥሩ ነው ብዬ አስባለሁ።
ከዚህ ምርጫ በኋላ ምን እንደምትጠብቀው ምን እንደፈጠረ ይችላል? ምን ይመጣል?
ከዚህ ምርጫ በኋላ የምጠብቀው ምንድነው? ያው አርባ ምንጭ ነዋሪ በመሆኔ መጠን አገራችን ክልል እንድትሆን አርባ ምንጭ ከተማ ብትሆን ደስ ይለኛል ያለው ምክንያቱም ብዙ የተማሩ ልጆች አሉ፣ ወጣቶች ስራ ያልያዙ ብዙ ደግሞ መስራት እየፈለጉ አቅም ያጡ አሉና ትንሽ ሀገራችን ብታድግ የስራ እንትንም ይፈጠራል ብዬ አስባለሁና ብዙ ልማቶች ይከናወናሉ። በዛ ምክንያት ደግሞ ብዙ ስራ አጥ ላይኖር ይችላል እና የምመርጠው አንዱም የምመርጠው ምክንያት በዚህ ምክንያት ነው።
አቶ ወስዶ ዋፋ ይባላል። ዛሬ ወደዚህ የቀረብኩት የደቡብ ክልል ህዝብ ውሳኔ ምርጫ ለመምረጥ ነው የቀረብኩት። ሌሊት 11 ሰዓት ላይ ነው መጥቼ ወረፋ ያስኩት። ምርጫ ጣቢያ አካባቢ ያገኟቸው አስፈጻሚዎችም መራጩም የተሻለ አሰላለፍ አለ። ይሄ ምርጫ የህዝብን የራስን የመወሰን እና አገልግሎት ማግኘትን እድል የሚፈጥር ምርጫ እንደሆነ አምኜበት ነው። ቅስቀሳውም ከዚህ ቀደም ከነበረው የተሻለ ቅስቀሳ አለ፣ የተሻለ ህዝብ ተሳትፎ ይታያል። ከዚህ አንጻር ያው ምርጫው ሰላማዊ ነው፣ መልካም ነገር አለው።
በጫሙ ምርጫ ጣቢያ አምስት ድምጽ ከሰጡ መራጮች ውስጥ ወይዘሮ እነሽ ፈራው አንዷ ናቸው።
አይ ጥሩ ነው እንግዲህ ደስ ብሎን ክልል ይሆናል ሲባል በጣም ደስ ብሎን እየመረጥን ያው እድገት ማለት ነው። ክልል ከዞን ወደ ክልል ሲዛወር እድገት ስለሆነ ደስ ይለኛል። ያ ታድጋለች ብዬ አስባለሁ። ቆንጆ ነው እንግዲህ ሰው በደስታ ካርዱንም እየወሰደ ነው። ምርጫውንም እንደሚታዩት ያው እየመረጠ ነው።
የአሁኑ ከቀድሞ ደቡብ ክልል በምን እንደሚለይና ለህዝብ ስለሚሰጠው ፋይዳ ተጠየቁት አቶ ያጳያኔ ሲመልሱ ይህን ብሏል።
ከዚህ በፊት ያለው ሁኔታ የጉዞውን ሁኔታ ከዚህ አዲስ አዋሳ ድረስ መሄድ ትራንስፖርት ያስፈልጋል፣ ገንዘብ ያስፈልጋል፣ አልጋ ማደር ያስፈልጋል፣ አንድን ጉዳይ ለማስፈጸም ማለት ነው። ያም ሆኖ እዛ ሊሳካ ላይሳካ ይችላል። ሲቀጠር ሲመላለስ በጣም ልፋት ነበረ። ግን አሁን እዚህ ሲሆን ምንም ወጪ በማይጠይቅበት ሁኔታ የተሟላ አገልግሎት በቅርቡ እናገኛለን። ለዚህ ባለሙሉ ደስተኛ ነን።
ውሳኔ ህዝቡን በመታዘብ ከተሳተፉት ተቋማት ውስጥ የኢትዮጵያ ሰብአዊ መብቶች ኮሚሽን ይገኛል። ውሳኔ ህዝብ በሚካሄድባቸው አካባቢዎች የሰብአዊ መብቶች ሁኔታ ክትትል የሚያደርግ የባለሙያዎች ቡድን ኢሰማኮ ማሰማራቱን ገልጿል። የኢትዮጵያ ሰብአዊ መብቶች ኮሚሽነር ዶክተር ዳንኤል በቀለም በአርባ ምንጭና በተለያዩ ቦታዎች ተገኝተው ይህንን ምርጫ መታዘባቸውን አይተናል። ውሳኔ ህዝብ በተካሄደባቸው ስድስት ዞኖችና አምስት ልዩ ወረዳዎች በተቋቋሙ 3770 ምርጫ ጣቢያዎች ውስጥ ከ3 ሚሊዮን በላይ መራጮች ድምፅ ሰጥተዋል። የኢትዮጵያ ብሔራዊ ምርጫ ቦርድ በአስፈጻሚነት ካሰማራቸው ውስጥ የጫሙ ምርጫ ጣቢያ አምስት አስተባባሪ አቶ ተስፋዬ ዳቤሳ ውሳኔ ህዝቡ ታዛቦች በተገኙበት መከናወን ለቪኦኤ ገልጿል።
ጠዋት ነው የተነሳ ነው፣ በማለዳ ከአንድ ቀን በስቲያ ሁሉንም ማቴሪያል ተረከብን። ዛሬ ደግሞ በጠዋት ተነስተን 11 ሰዓት ዝግጅታችንን ጨርሰን 12 ሰዓት ላይ ምርጫውን አስጀምረናል ማለት ነው። ስለዚህ ያለው ምርጫ ደግሞ አሁን ላይ በሰላማዊ ሁኔታ ሁሉም ነገር እየተካሄደ ይገኛል።
የጋሞ ዞን ዋና አስተዳዳሪ አቶ ብርሃኑ ዘውዴም ውሳኔ ህዝቡ በሰላማዊ መንገድ ስለመከናወኑ ተናግሯል።
እንዲሁም የዞኑ ማስተባበሪያ እዚህ እንዲሁም አጠቃላይ የክልሉም ማስተባበሪያ አርባ ምንጭን ማዕከል አድርጎ ስራዎች ሲሰሩ ቆይተዋል።
የኢትዮጵያ ብሔራዊ ምርጫ ቦርድ በተለያዩ የምርጫ ጣቢያዎች ክትትል ማድረጉን አስታውቋል። ክትትል ባደረገባቸው ምርጫ ጣቢያዎች የምርጫ ቁሳቁስ ጉድለት፣ የድምፅ መስጫ ወረቀት ማነስና ከአስፈጻሚዎችም ጋር በተያያዘ በተፈጠሩ ውስንነቶች ላይ የማስተካከያ እርምጃ መውሰዱን ገልጿል። የህግ ጥሰት ተፈጽሟል ባለው በወላይታ ዞን በሚገኝ አንድ የምርጫ ጣቢያ ለጊዜው ድምፅ አሰጣጡ እንዲቋረጥ ማድረጉና ከኋላም ሁለት የተጠረጠሩ የቀበሌ አመራሮች ታስረው ምርመራ በመጀመሩ ድምፅ መስጠቱ ዳግም መቀጠሉን ገልጿል። ዛሬ ድምፅ የተሰጠባቸው የወላይታ፣ የጋሞ፣ የኮንሶ፣ የደቡብ ኦሞ፣ የጎፋና የገዲዮ ዞኖች፣ የድራሼ፣ የቡርጂ፣ ያለ የባስኬትና የአማሮ ልጅ ወዳዎች በጋራ ክልል መድራጀትን ይደግፋሉ የሚል ድምጽ ብልጫ ካገኘ ቀደም ብሎ በተሰጠው ደቡብ ኢትዮጵያ በሚል ስያሜ 12ኛው የኢትዮጵያ የፌዴሬሽን አባል ይሆናል ተብሎም ይጠበቃል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ 40 ምንጭ።
ዮናታንን ለዘገባው አመሰግናለሁ። ክብራትና ክብራን አድማጮቻችን የምትከታተሉት የሰኞ ምሽት ዝግጅታችንን ነው። አሁን ደግሞ ከደቡብ ኢትዮጵያ ወደ ትግራይ ነው የምናቀናው። በተከታዩ ዘገባ በትግራይ ክልል በቅርቡ ጊዜያዊ መንግስት ይቋቋማል ሲሉ የትግራይ የሰላም ኮሚቴ መሪ አቶ ጌታቸው ረዳ ተናገሩ። አቶ ጌታቸው በወቅታዊ ጉዳዮች ላይም ጋዜጣዊ መግለጫ መስጠታቸውን የተከታተለው የመቀሌው ዘጋቢያችን ሙሉጌታ አጽብሀ በዘገባው እንዳመለከተው በኢትዮጵያ መከላከያ ሰራዊት ቁጥጥር ስር ወደሚገኙት የማዕከላዊና ሰሜን ምዕራብ ዞኖች አስተዳደሮቹ ወዳየ አካባቢው እየተመለሱ መሆናቸውን ጠቁመዋል። እነሆ ዝርዝሩን።
የህወሓት ስራ አስፈጻሚ ኮሚቴ አባልና የትግራይ ክልል የሰላም ኮሚቴ መሪ አቶ ጌታቸው ረዳ በዛሬው ዕለት ለክልሉ መገናኛ ብዙሃን በሰጡት መግለጫ ጠቅላይ ሚኒስትር አብይ አህመድ በተገኙበት ከፌዴራል መንግስት ባለስልጣናት ጋር ስለ የሰላም ስምምነቱ አፈጻጸም ተወያይተናል ብለዋል። በአሁኑ ጊዜ አለመተማመን ሙሉ በሙሉ አልተቀረፈም ያሉት አቶ ጌታቸው ያደረግነው ውይይት ግን በጥሩ መንፈስ የተካሄደና መተማመን የሚጨምር ነው ብለዋል። ባንኮች ስራ ጀምረዋል፣ ሆኖም ግን ህዝቡ እየተገለገለ አይደለም ያሉት አቶ ጌታቸው ይህ እንዲስተካከል በውይይቱ ተነስቶ እንደሚፈታም ተገልጿል ብለዋል። የጠቅላይ ሚኒስትሩ የደህንነት አማካሪ አቶ ሬድዋን ሁሴን በትዊተር ገጻቸው ወደ ትግራይ ክልል 5 ቢሊዮን ብር ለባንኮች መላክ መጀመሩ ገልጸው ከአዲስ አበባ መቀለ በየቀኑ የሚካሄደው በረራም ከ3 ወደ 5 ማደጉም ጽፈዋል። አቶ ጌታቸው ረዳ ለክልሉ የሚላክ በጀት በፕሪቶሪያ ስምምነት መሰረት በክልሉ ጊዜያዊ መንግስት ከተቋቋመ በኋላ ነው የሚላክ ተብለናል ሲሉ ተናግረዋል። በቅርብ ጊዜም ጊዜያዊ መንግስት እንደሚቋቋም ነው የገለጹት።
የህዝባችንን ዘርፈ ብዙ ጥያቄዎች ለመመለስ የሚያስችል የመዋቅር ማሻሻል፣ አዲስ አደረጃጀት፣ አዲስ አሬንጅመንት ማድረግ አለብን ብለንም ስለምናምን ይሄ እስኪደረግ ድረስ የበጀት ጥያቄ እንደማይመለስ ነው የተነገረን። እዚህ ጉዳይ ላይ ለበጀት ሲባል ብቻ ሳይሆን በጀት ትልቅ ነገር ነው፣ ከምንም ነገር ግን የትግራይ ፖለቲካ በዘለቄታው ትራንስፎርም እንዲደረግ ካስፈለገ ያስፈልጋልም። የጊዜያዊ ትግራይ ውስጥ ሊኖር የሚገባው የሽግግር ስርዓት ምን መምሰል አለበት የሚለው አሳታፊ እንዲሆን ተአማኒ እንዲሆን ማድረግ ላይ እየሰራን ነው። ባጠረ ጊዜ የምንፈጽመው ነው የሚሆነው።
በቅርቡ ከፌዴራል መንግስት አመራሮች ጋር እንደገና ተገናኝተን ሂደቱን እንገመግማለን ሲሉም ገልጸዋል። የክልሉ ህዝብ በአስቸጋሪ ሁኔታ ነው የሚገኘው ያሉት አቶ ጌታቸው ረዳ በአስቸኳይ ያለው ችግር መፍታትም ይገባል ብለዋል።
ትግራይ ውስጥ 4 ዓመት ትምህርት ቤት ያልሄዱ ህጻናት አሉ። ሙሉ ትውልድ ነው ከትምህርት አርቀን ያለነው። ሁኔታዎች በዚህ ደረጃ በጣም አስቸጋሪ ናቸው። ክትባት ማያገኙ በሚሊዮን የሚቆጠሩ ህጻናት 3ኛ ዓመታቸውን ይዘዋል። ትውልድ ምን ያክል አደጋ ላይ የሚጥል ሁኔታ ተፈጥሮ እንዳለ ማለት ይቻላል። በመቶ ሺህ የሚቆጠሩ ሰዎች አልቀዋል። ግን አሁን ባለው ሁኔታ ጦርነት ቆሟል ብለንም ጭምር እነዚህ ነገሮች መስተካከል የሚችሉበት ፖለቲካል፣ ማህበራዊ፣ ኢኮኖሚክ አሬንጅመንት እስካላደረግን ድረስ በሚሊዮኖች የሚቆጠሩ የትግራይ ተወላጆች ወደ ተሟላ ጥፋት ኢቭን ጦርነት አስቀርተን ውግ ያስቆመንም ጭምር መቶ ሺዎች የሚያልቁበት ሁኔታ መፍጠራችን አይቀርም። ሰው ወደንም ጠላንም ወደ ኖርማል ህይወት መመለስ የሚያስችለውን ስራ ከመስራት አንጻር መሰራት ያለባቸው ስራዎች ይኖራሉ። አገልግሎቶች ማግኘት መቻል አለበት።
የኤርትራ ኃይሎች ከአብዛኛው የትግራይ ክልል አካባቢዎች ወጥተዋል ያሉት አቶ ጌታቸው ሆኖም አሁንም የያዟቸው የትግራይ ቦታዎች አሉ ሲሉ ገልጸዋል።
የኤርትራን ሰራዊት በሚመለከት ሲግኒፊካንት ቁጥሩ እንዲወጣ ተደርጓል። ያረጋገጥ ነው ስለሆነ እዚህ ላይ ብዥታ ሊኖር አይገባል። ያ ማለት ግን በልናቸው አካባቢዎች በተለይ በእገላ አዲያቦ የተወሰኑ አካባቢዎች፣ ምዕራብ ትግራይም በተወሰኑ አካባቢዎች እና ኢሮብ በአብዛኛው ኢሮብ አሁንም የኤርትራ ሰራዊት ፕሬዘንስ አለ።
በተመሳሳይ ዜና የክልሉ የማዕከላዊና የሰሜን ምዕራብ ዞኖች የአስተዳደር አባላት የኢትዮጵያ መከላከያ ሰራዊት ወደ ተቆጣጠረው አካባቢዎች ለማስተዳደር ከትናንት እሁድ ጀምሮ መመለስ ጀምረዋል ሲሉ የትግራይ ክልል የኮሚኒኬሽን ቢሮ ኃላፊ አቶ ረዳ አሐለፎም ለአሜሪካ ድምጽ ገልጸዋል።
ማዕከላዊ ዞንና የሰሜን ምዕራብ ዞን አስተዳደር ወደ አካባቢው እየተመለሰ ነው። ይሄ ደግሞ በስምምነታችን መሰረት ነው። ፕሪቶሪያው ስምምነት የመጀመሪያው ምሰሶ በኢፌድሪ ህገ መንግስት መሰረት ነገሮችን እንዲቋጩና መፍትሄ እንዲያገኙ የሚል ነው። ሁሉም በህገ መንግስቱ እና ህገ መንግስታዊ ስርዓትን ተከትሎ ልዩነቶቻችን በዛ መንገድ እንዲፈቱ ያስቀመጠ ነበረ። ህገ መንግስት ሲባል ደግሞ የትግራይ አስተዳደር አሁን ህገ መንግስት የሚያውቀው የትግራይ አስተዳደር ነው። ስለዚህ የስተዳደር አካላት መኖር አለባቸው ደግሞ ማለት ነው። በዚህ ምክንያት ነው እየተመለሰ ያለው አሁን።
የአስተዳደር አባላት ወደ ስራቸው መመለስ መተማመን የሚጨምርና ሰብአዊ እርዳታን በአስቸኳይ ለማዳረስ የሚያግዝ ተግባራዊ እንቅስቃሴ ነው ሲሉ ነው ያስታወቁት። በቀጣይም በሌሎች የክልሉ አካባቢዎች ተመሳሳይ ተግባራ እንዲፈጸም ይጠበቃል ሲሉ አቶ ረዳይ ተናግረዋል። ለአሜሪካ ድምጽ ሙልጌታ አጽባህም መቀለም።
አመሰግናለሁ ሙልጌታ። ክብራትና ክብራን አድማጭ ተመልካቾቻችን፣ ለመጨረሻው የመጽሔት ርዕስ ደግሞ ወደ ኦሮሚያ ክልል እናቅና። ኦሮሚያ ክልል ውስጥ በተፈጠረው የጸጥታ ችግር ሳቢያ ከ800 በላይ የጤና ኬላዎችና ከ150 በላይ የጤና ጣቢያዎች ላይ ጉዳት መድረሱን የክልሉ ጤና ቢሮ አስታወቀ። የጸጥታ ችግር ባለባቸው አካባቢዎች የሚገኙ ነዋሪዎች ተገቢውን የጤና አገልግሎት እንደማያገኙ ገልጠው የጤና ባለሙያዎችም ተገቢውን ሕክምና አገልግሎት ለመስጠት መቸገራቸውን ይናገራሉ ትለናለች ፀሐይ ዳምጠው በተከታዩ ዘገባዋ።
የኦሮሚያ ጤና ቢሮ ምክትል ኃላፊ የጤና ተቋማት ላይ ደርሷል ያሉትን የጉዳት መጠን ያስረዳሉ።
ሰለካም ሚዳ ወልጫኑ ማለት አነተ ሚቀበኛ ተምጅራቹ ደንዳ
የጉዳት ደረጃው ቢበላለጥም ንብረት የተዘረፈ ሊኖር ይችላል። የተቃጠለ ሙሉ በሙሉ የወደሙም አሉ። በአጠቃላይ ከ700 በላይ ጤና ኬላዎች እንደየሁኔታው ጉዳት የደረሰባቸው ሲሆን 180 ሙሉ በሙሉ ከአገልግሎት ውጪ ሆነዋል። በጤና ጣቢያ ደረጃ 146ቱ ላይ ጉዳት ደርሶባቸዋል። 12 የሚሆኑ ሙሉ በሙሉ ወድመዋል። ሆስፒታሎችም እንደዚሁ የተዘረፉ በከፊል የወደሙ አሉ። የጤና ተቋማት ጉዳቱ በ19 ዞኖች ውስጥ የተከሰተ ነው።
ላለፉት 3 አመታት በክልሉ የተለያዩ ዞኖች ውስጥ በተፈጠረው ግጭት ምክንያት ቤት ውስጥ ለመውለድ መገደዳቸውን ይገልጻሉ። ወይዘሮ የሺ መገርሳ የሰሜን ሸዋ ዞን ነዋሪ ናቸው።
ደጁም በከትደጁም ቀብዱ ምን ያላ እንጅሩ ማለማ አደግም ታየለም ነው ማለ ምን ያላ እንጅሩ
ወላድና የምትወልድበት ቦታ የላትም። የህክምና ተቋማትም የሉም። በባህላዊ መንገድ ነው ቤት ውስጥ የምትወልደው። ህፃናትም ሆኑ አዋቂ በቤት ውስጥ በባህላዊ መንገድ ነው ምናክማቸው። ራሳችንም ምናክመው እንጂ መድኃኒትም ሆነ የህክምና አገልግሎት ምናገኝበት ቦታ የለም። በጣም ተቸግረናል። ስማቸው እንዳይጠቀስ የጠየቁን በምስራቅ ወለጋ የህክምና ባለሙያ በጸጥታ ችግር ምክንያት የተጓደለውን የህክምና እጦት ያስረዳሉ።
እሱ መናኑ መንጀታ ጅሩት አማልካን አልካን ትሱማሮት ዱፋን ግረን ይትሉ አምቡላንሲን አልካን አልካን እንዲንሱ።
በተለይ እኔ የሚሰራበት አካባቢ ሌሊት ሌሊት እናቶች ጭራሽ እየመጡ አይደሉም። አምቡላንስ ሌሊት አይሄድም። የጤና ጣቢያዎች ቅርና ከኛ ሆስፒታል በላይ የሆነ ችግር ቢገጥም ራሱ ወደ ተሻለ ህክምና ለመላክ አልተቻለም። ምክንያቱም አምቡላንስ ስለማይንቀሳቀስ እና በጸጥታው ችግር ገጠራማ አካባቢ የሚኖሩ ነዋሪዎች ወደ ህክምና እየመጡ አይደሉም።
ከህብረተሰቡ መካከል ለተነሳው ችግር ከጤና ቢሮ መፍትሄ የተጠየቁት ዶክተር ተስፋዬ ተከታዩን መልስ ሰጥቷል።
አመስ ጋፊ ነሞኒ ቀደም ቤግስኔ ጌቻንጅሮ ንሲ ጋፊ አትዮቲካት ኢመርጀንሲ ላስከኖሉ ቤዚክ ታኤ ልቡ ነመውሹ ላስከኖሉ።
አሁንም የህብረተሰቡ ጥያቄ መልስ አግኝተዋል ማለት አይደለም። ነገር ግን የሰው ህይወት ማትረፍ ላይ በተለያዩ አቅጣጫዎች ያገኘውን እርዳታ ለዞኖች እያደረስን ነው። በተለይ መድኃኒት፣ ተንቀሳቃሽ የምርመራ አገልግሎት የሚሰጡ መሳሪያዎችም እየተሰጡ ናቸው። የወደሙ ተቋማትንም በተቻለ ሁሉ ለመገንባት ክልሉ እየሰራ ነው።
ዶክተር ተስፋዬ አክሎ ቢሮው የወደሙ የጤና ተቋማትን መልሶ ለመገንባት እየሰራ ነው ብለዋል።
ሁሉም በነበረበት ተመልሷል ማለት ያስቸግራል። ነገር ግን ሆስፒታሎች ወደ ስራ ተመልሰዋል። አንዳንድ ጤና ጣቢያዎችና ጤና ኬላዎችም እንደዛው አገልግሎት መስጠት ጀምረዋል። ለምሳሌ የዳርሞ ሆስፒታል አገልግሎት አቋርጦ ነበር። አሁን አገልግሎት መስጠት ጀምረዋል። ጨዋቃ ያለውም በተመሳሳይ ወደ አገልግሎት ተመልሷል። ነገር ግን አሁንም ወደ አገልግሎት የተመለሱት ሙሉ በሙሉ ተደራጅተው አይደሉም፣ ይቀራቸዋል።
የኢትዮጵያ ጤና ሚኒስቴር ከዚህ ቀደም በኦሮሚያ ክልል በጸጥታው ችግር ከወደሙ ጤና ተቋማት መካከል 33 ጤና ጣቢያዎች በመልሶ ግንባታ ወደ ስራ እንዳስገባ መግለጹ ይታወሳል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
ፀሐይን አመሰግናለሁ። ክቡራትና ክቡራን አድማጮቻችን፣ አሁን ወደ ተከታዩ የዕለቱ ዝግጅት ነው የምናልፈው። ሐኪሞን ይጠይቁ። የያዝነው የአውሮፓውያኑ ወርሃ የካቲት በዚህ በዩናይት ስቴትስ ለልብ ጤና ልዩ ትኩረት የሚሰጥበት ነው። የምሽቱም ሐኪሞን ይጠይቁ ይህንኑ ምክንያት በማድረግ በዩናይት ስቴትስ በገዳይነቱ ቀዳሚውን ደረጃ የያዘውን የልብ ህመም አይነት የተመለከተ ቅንብር ነው የያዘው። ሙያዊ ትንታኔውን የሚሰጡን ባለሙያ ዶክተር ውብሸት አየነው የልብ በሽታዎች ልዩ ሐኪምና በሚኒሶታ ክፍለ ግዛት የሚገኘው ሄኒፐን የሕክምና ተቋም ልዩ ሕክምና ክሊኒክ ዲሬክተር ናቸው። ወደ ምልልሳችን ልውሰዳቸው። ዶክተር ውብሸት አየነው፣ በቅድሚያ ለጊዜው አመሰግናለሁ።
አሉላ፣ በጣም አመሰግናለሁ። ሁሌ እናንተ ፕሮግራም ጋር ተገኝቶ ስለ ጤና ማውራት ደስ ይለኛል። እጅሉ አመሰግናለሁ።
ዶክተር ውብሸት እንደሚያውቁት እንግዲህ ይህ የያዝነው የአውሮፓውያኑ ወርሃ የካቲት ለልብ ጤንነት የተለየ ትኩረት የሚሰጥበት ወር እንደመሆኑ የዛሬው የሐኪሙን ይጠይቁ ፕሮግራማችን በስፋት ከሚታዩት የልብ ህመም አይነቶች አንዱ የሆነውን ልብን ከሚመግቡ ዋነኞቹ የደም ስሮች በእንግሊዝኛው አጠራር ኮሮናሪ አርተሪ በሚታወቅበት ጊዜ የሚከሰተውን ኮሮናሪ ሄርት ዲዚዝ በመባል የሚታወቀውን የህመም አይነት ይመለከታል። ለመሆኑ የዚህ ህመም መንስኤ ምንድን ነው? ከሱ ብን እንደረደር
ይሄ በሽታ ኮሮናሪ አርተሪ ዲዚዝ ወይም የልብ ደም ስሮች መጥበብ በእርግጥ በአሜሪካ ውስጥ በጣም በጣም ብዙ ሰዎች የሚያጠቃ እንዲያውም ከሁሉ በላይ ሰውን ጤናውን የሚያውክ ህይወቱንም የሚነጥቅ በሽታ ነው። በሚያሳዝን ሁኔታ ደግሞ ይሄ በሽታ ከዚህ ካለንበት ከምዕራባዊ ሀገሮች እየተስፋፋ ሌላውም ሀገር ወደ እኛም ሀገር ወደ ኢትዮጵያም እየገባ ስለሆነ ይሄ አሁን የምናደርገው ውይይት በጣም ጠቃሚ ነው ብዬ አስባለሁ። ስለ እሱ ገብተን እነዚህ የደም ስር ቧንቧዎች እንዴት ነው የሚጠቡት የሚዘጉት የሚለውን ከማውራታችን በፊት ለአድማጮቻችን እንዲመች ከፈቀድክልኝ ስለ ልብ ሁኔታ ትንሽ ማውራት ፈልጋለሁ።
ቀደም ብለን ወርሃ የካቲት ለልብ ጤንነት የተለየ ትኩረት የሚሰጥበት ነው ብለንም የለ ከጥያቄውም በፊት ቢሆን ስለ ልብ ጤና ገፋ አድርገው ቢያስረዱ የሚበጅ ይመስለኛል። መቀጠል ይችላሉ።
አመሰግናለሁ። ልብ ብለን ስናወራ ለአድማጮቻችን እንዲገነዘቡ የምፈልገው አንደኛ ነገር ራሱ ልባችን ምን ያክላል የሚለው እያንዳንዳችን እጃችንን ከጨበጥ ነው የእያንዳንዱ ግለሰብ ልብ ያንን ነው ወይም ያችን ነው የምታክለው። እና ያችን እንግዲህ በጣም ጠንካራ ጡንቻ ናት፣ ማስብ ነው። እና የልብ ስራ ምንድን ነው? ሰውነት ውስጥ የሚዘዋወር ደም ይቀበላል፣ ያጸዳል፣ እንደገና ደግሞ ለሁሉም ሰውነት ደግሞ መልሶ ይረጫል። እና ልብ መታ በምንልበት ጊዜ ያ ፓምፕ እየሰራ ነው ማለት ነው። ያ ማስል ይቀበላል፣ ይረጫል፣ ይቀበላል፣ ይረጫል። እንደሱ ነው የሚያደርገው። ይሄን ብዙ የሚሰራ ጡንቻ ንጥረ ነገሮች ያስፈልጉታል እንዲሰራ፣ ምግብ ያስፈልገዋል። እነዚህ የምናወራቸው ደም ስሮች ወይም ኮሮነሪ አርተሪ የምንላቸው ይህንን ጡንቻ የሚመግቡት ደም ስሮች፣ ቋንቋው ያው ኮር የሚለው ቃል የላቲን ወርድ ልብ ማለት ነው፣ አርተሪ ደም ስር ማለት ነው። አሁን የምናወራው ያንን ጭብጥ የሚያለውን ጡንቻ የሚመግቡት ደም ስሮች እንግዲህ ሁላችንም ስንወለድ በጤና ሁሉም ክፍት ሆኖ ነው የሚመጡልን። በኋላ ግን አንዳንድ ለሱ የሚያጋልጡን ነገሮች አሉ፣ ሪስክ ፋክተርስ የምንላቸው። እነሱ በበዙ ቁጥር፣ ለረጅም ጊዜ በተጋለጠን ቁጥር እነዚህ ጤነኛ የነበሩ ደም ስሮች ወይም ቧንቧዎች እየጠበቡ እየጠበቡ ይሄዱና ለዛ ለጡንቻው የሚያስፈልገው ንጥረ ነገር ማቅረብ ሲያቅታቸው ያኔ ነው ኮሮነሪ አርተሪ ዲዚዝ ወይም የልብ መጠቃት ወይም ደግሞ ሀርት አታክ የሚመጣው።
መልካም። እነኚህ ኦክሲጅን እና ንጥረ ነገሮችን ጨምሮ በደም አማካኝነት ወደ ልብ የሚያደርሱት ዋነኞቹ የደም ስሮች በሚጠቡበት ጊዜ የሚከሰት መሆኑን ገልጠዋል። የልብ ህመሞች የተለያዩ እንደመሆናቸው መሰል ችግርም ሊቀሰቅሱ ወይም ሊያመጡ የሚችሉ እንደመበርከታቸው በምን መለየት ይችላል አንድ ሰው ይሄ በሽታ አይነት ያመጣው ችግር መሆኑን? አንድ ሰው ህክምና እንዲፈልግ የሚያስገድዱ ሁኔታዎችን ለመለየት እንደው አላፊ ስሜት ነው ብሎ እንዳይዘናጋ ምን አይነት ምልክቶችን ማሰብ ያስፈልግ ይሆን?
ምልክቶቹ እንግዲህ ልብ ያው ቅድም እንዳልከው ነው፣ ኦክሲጅን ንጥረ ነገር ደምም ይፈልጋል። ደም ደግሞ እያወጣ ሰውነት በሙሉ ይልካል። እና ይሄ ነገር በየቦታው ሰውነታችን በሙሉ የማይደርስ ከሆነ የድካም ጉዳይ፣ የትንፋሽ ማጠር ጉዳይ፣ አንዳንድ ጊዜ ደግሞ ልብ ራሱ ሲቸገር ደግሞ ደረትን ሰቅዞ የመያዝ ይሄ ቸስት ፕሬሽር ቸስት ፔን የምንለው ነገር ይመጣል። አድማጮቻችን የሚሰሙት ከልብ ጋር የተገናኘ ብዙ ጊዜ ሁለት ችግር ያለ ነው የሚመስለው። ብዙ ጊዜ የሚሰማው ብዙ ሰው ሀርት ፌሊየር ወይም ደግሞ የልብ ድካም፣ የልብ መድከም የሚባል ነገር ሰምቶ ሊሆን ይችላል። አሁን እዚህ ጋር ስንነጋገር መጀመሪያ ካነሳ ነው ከዚህ ኮሮነሪ አርተሪ ዲዚዝ ከልብ ቧንቧ መጥበብ ከደም ስሩ መጥበብ ጋር ስናገናኘው ለየት ብሎ እንዲመለከቱት የምፈልገው ሃርት ፌሊየር የሚባለው ቅድም ያልነው ጥንቻው ራሱ ዝሎ እሱ መምታት ልቡ መምታትና ደም ማስተራጨት ሲያቀተው ነው። እሱ እንግዲህ ዋነኛው ችግር የልብ ጡንቻ መድከም ነው ማለት ነው። አሁን እኛ የምናወራው ሌላው ጉዳይ የሃርት አታክ ያልነው የኮሮናሪ አርተሪ ዲዚዝ ደግሞ ያልነው ብዙ ጊዜ የሚከሰተው ቧንቧው ከተዘጋ ወዲያው የሚሰማን ድካሙ ሳይሆን ወዲያው የሚሰማን መዛሉ ሳይሆን ያቺ የደረትን ሰቀዝ አርጎ መያዝ፣ የትንፋሽ ማጠር፣ አንዳንድ ጊዜ ደግሞ እንደዚህ ላብ ሊል ይችላል፣ አንዳንድ ጊዜ ሊያዞር ይችላል። እና ሁለቱም የሚለያዩት እዛ ነው። የልብ ድካሙ ጡንቻው እየሰራ ስላልሆነ ሰውነት ይዝላል፣ ድካም ይላል፣ እግር ጋር ማለት ሊመጣ ይችላል፣ እንደሱ አይነት ነው። የሃርት አታኩ ግን ድንገታዊ ነገር ስለሆነ የሚሆነው እንደዛ ደረት ተሰቅዞ መያዝ እና የመሳሰሉትን ነገሮች ጋር ተጣምሮ ይመጣል። እነዚህ ናቸው የሁለቱ ልዩነት ልንነጋገራቸው የምንችለው።
መልካም ዶክተር ብሸት፣ እንግዲህ በምልክት ደረጃ በስሜት የሚታየውን ጨምሮ በጣም ተዘውትሮ ከሚታዩት የልብ በሽታዎች ይህ ደም ስሮቹ መጥበብ የሚያስከትለውን ሁኔታ ለይተውልናል። አንድም እንዴት እንደሚከሰት ለማወቅ ወዲሁም እንዳይመጣ ለመከላከልም በሚረዳ መንገድ ይሄ የደም ስር መጥበብ ምን አይነት ሁኔታዎች ናቸው የሚፈጥሩት? ልብን የሚመግቡት ኮሮናሪ የተባሉት እነኚህ የደም ስሮች በምን ምክንያት ነው የሚጠቡትና ይህ ሁኔታ የሚከሰተው? ለዛ መንስኤ የሆኑትን ነገሮች ደግሞ ከወዲሁ ለማስወገድ ከተጋለጡ ወይም ችግሩ ከመጣ በኋላ ሳይሆን ሰዎች ከወዲሁም ማድረግ ያለባቸው ነገሮች ካሉ አብረን እንድንመለከት።
ልክ ነህ። ዋናው ለልብ በሽታም ለማንኛውም በሽታ መጀመሪያ ያው አስቀድሞ መጠንቀቁ ነው የሚያስፈልገው። በኋላ ችግሩ ከመጣ ወዲያ ምንም እንኳን መንከባከብ ብንችልም የሚሻለው እዛ እንዳንደርስ እዛ እንዳንጋለጥ መጠንቀቅ ነው የሚያስፈልገው። እና ለልብ በሽታ ለኮሮናሪ አርተሪ ዲዚዝ የሚያጋልጡን የታወቁ ነገሮች አሉ። አራቱን ልጥቀስ። አንደኛው የደም ብዛት ነው። የደም ብዛት እንግዲህ ብዙዎቻችን በአሁኑ ጊዜ ሐኪም ቤት ስንሄድ በየጊዜው እዛም ይመለከቱታል። አንዳንዶቻችን ቤትም መለካት እንችል ይሆናል። የደም ብዛት ከቆየ የደም ስሮቹን አንዱ አትርሮ የሚያበላሸው እሱ ነው። ሁለተኛው የስኳር በሽታ፣ ሶስተኛው የኮለስትሮል ከመጠን በላይ ጨምሮ መገኘት ነው። ይችን ያልኩበት ምክንያት ምንድን ነው? በአጠቃላይ መደበኛ የኮለስትሮል አማውንት ጠቃሚ ነው፣ ያስፈልገናል እንዲያውም ለሰውነታችን። ችግር የሚመጣው ኮለስትሮሉ ወይም ቅባቱ በጣም በዝቶ በሚገኝበት ጊዜ ነው። አራተኛ ደግሞ ልብ በሽታም ብዙም ችግር የሚያመጣብን ደግሞ የሲጋራ ማጨስ ችግር ነው። እና እነዚህ አራቱ ዋነኛዎቹ አጋላጭ ነገሮች ሆነው ሳለ እነዚህ ደግሞ እድሜ ስትጨምርባቸው እድሜ ለእነዚህ ጉዳዮች አንድ ሰው በተጋለጠ ቁጥር ለዛ በሽታ ለመጋለጥ ያለው እድል እየጨመረ ይመጣል ማለት ነው። ማለትም አንድ 45 ዓመት የሆነ ሰው ለምሳሌ እነዚህ ነገሮች ቢኖሩት እና አንድ 65 የሆነ ሰው እነዚሁ ችግሮች ቢኖሩት ከ20 ዓመት ለእነዚህ ነገሮች የተጋለጠው ሰው ደም ስሮቹ ብዙ የመንገላታት ጊዜ ደርሶባቸዋል ማለት ነው፣ ይበልጥ ሊጠቃ ይችላል ብለን ነው እንግዲህ የምናስበው። እና እነዚህ አራቱ የጠቀስኳቸው ነገሮች በእነሱ ላይ እድሜ ሲጨምርበት እነዚህ ናቸው በአጠቃላይ ለችግሩ የሚያጋልጡን ጉዳዮች።
የልብ ሐኪሙን ዶክተር ውብሸት አየነውን አስተያየቶችና ሙያዊ ማብራሪያዎች ነበር የተከታተላችሁት። ዶክተር ውብሸትን አመሰግናለሁ። አድማጮች ታዲያ ሌሎች የልብ ነክ ጉዳዮችንም ወሩ የልብ ጤና ትኩረት የሚሰጥበት ነውና በቀሪ ፕሮግራሞቻችን በሚቀጥሉት ሳምንታት እናቀርባለን። አሁን የሳምንታዊ ስፖርት ነው ሰዓቱ። አዘጋጅና አቅራቢ ኬኔዲ አባተ።
በአዳማ ከተማ አስተናጋጅነት ሊቀጥል የነበረው የቤትኪንግ ኢትዮጵያ ፕሪሚየር ሊግ ውድድር ወደ ሌላ ከተማ እንዲዛወር ተወስኗል። ኢትዮጵያ በቻን የአፍሪካ ዋንጫ ውድድር ላይ በምታደርገው ተሳትፎ ምክንያት ተቋርጦ የቆየው የ2015 ቤትኪንግ የኢትዮጵያ ፕሪሚየር ሊግ ከጥር 27 ጀምሮ በአዳማ ከተማ አስተናጋጅነት እንደሚቀጥል ተገልጾ የነበረ ቢሆንም የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ስራ አመራር ቦርድ ውድድሩ እንዲራዘም አድርጎ ትናንት ጥር 28 2015 ዓ.ም ባደረገው አስቸኳይ ስብሰባ ውድድሩ የሚቀጥልበት ያለችበትን ከተማ ለመቀየር ውሳኔ ማሳለፉን አስታውቋል። በዚህ መሰረት ውድድሩን በድሬዳዋ ወይም በባህር ዳር ከተማ ለማከናወን ዛሬ ሰኞ ጥር 29 ሜዳዎቹን የሚገመግም ከቦርዱ እንዲሁም ከውድድርና ስነ ስርዓት ኮሚቴው የተውጣጣ ቡድን እንደሚልክ፣ ማክሰኞ ጥር 30 ደግሞ ከሁለቱ ከተሞች ስታዲየሞች መካከል የተመረጠውን ሜዳ በተመለከተ ውሳኔ እንደሚያሳልፍ ቦርዱ በማህበራዊ የትስስር ገጹ ያወጣው መረጃ ያመለክታል። የሊጉ ውድድር የፊታችን ቅዳሜ የካቲት 4 2015 ዓ.ም የሚጀምር መሆኑን የፕሪሚየር ሊግ አክሲዮን ማህበር ስራ አመራር ቦርድ አመልክቷል። ይሁን እንጂ የውድድር ቦታው ስለተቀየረበት ምክንያት አልገለጸም። እኛም ከኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ተጨማሪ መረጃ ለማግኘት ብንሞክርም የማህበሩ አመራሮች አስተያየት ሊሰጡን ፈቃደኛ ባለመሆናቸው አልተሳካም። የፕሪሚየር ሊግ አክሲዮን ማህበሩን ውሳኔ ተከትሎ ውድድሩ በባህር ዳር አሊያም በድሬዳዋ የፊታችን ቅዳሜ ቅዱስ ጊዮርጊስ ከኢትዮጵያ ቡና ጋር በሚያደርጉት የ12ኛ ሳምንት ተስተካካይ ጨዋታ ይቀጥላል ተብሎ ይጠበቃል። ቅዳሜ ዕለት ወደ ጉድሰን ፓርክ አቅንቶ በወራጅ ቀጠና ላይ የሚገኘውን ኤቨርተንን የገጠመው አርሰናል 1-0 በሆነ ውጤት ተሸንፏል። በዚህም የ2022-23 የፕሪሚየር ሊግ ውድድር ከተጀመረ በኋላ ሁለተኛ ሽንፈቱን ነው አርሰናል ያስተናገደው። ከሊጉ ላለመውረድ እየታገለ ለሚገኘው ኤቨርተን ብቸኛዋን የማሸነፊያ ጎል ታርኮስኪ በ60ኛው ደቂቃ ላይ አስቆጥሯል። በውጤት መራቅ ምክንያት ፍራንክ ላምፓርድን አሰናብቶ የቀድሞውን የበርንዳይ አሰልጣኝ ከሳምንት በፊት የቀጠረው ኤቨርተን ከ 11 ጨዋታዎች በኋላ በአዲስ አሰልጣኝ እየተመራ የመጀመሪያውን ድል ነው በሊጉ መሪ ላይ የተጎናጸፈው። ውጤቱ አንድ ተስተካካይ ጨዋታ እየቀረው ሊጉን በአምስት ነጥብ የሚመራውን አርሰናልን ጭንቀት ውስጥ ከቶ የነበረ ቢሆንም ተከታዩ ማንቸስተር ሲቲ በአርሰናል ሽንፈት የተፈጠረለትን እድል በመጠቀም ልዩነቱን ማጥበብ አልቻለም። ሲቲም በቶተናም በተመሳሳይ 1-0 በመሸነፍ ልዩነቱ ባለበት መቀጠል ችሏል። ለቶተናም ብቸኛዋን የማሸነፊያ ግብ ያስቆጠረው ሃሪኬን በዚች ግብ በክለቡ አዲስ ክብረ ወሰን መያዝ ችሏል። ግቧ ለክለቡ ያስቆጠራት 267ኛ ግብ ሆና የተመዘገበች ሲሆን በዚህም የምንጊዜም የቶተናም ከፍተኛ ግብ አግቢነት ክብረ ወሰንን ከጃሚ ግሬቭስ ተረክቧል። በሌሎች የሊጉ ጨዋታዎች ማንቸስተር ዩናይትድ በሜዳው ክሪስታል ፓላስን 2-1 በመርታት ከነበረበት የአራተኝነት ደረጃ በአንድ ከፍ ብሎ ሶስተኛ ደረጃ ላይ ተቀምጧል። የጨዋታውን የመጀመሪያ 45 ደቂቃ በፍጹም የበላይነት ያጠናቀቀው ዩናይትድ በሁለተኛው አጋማሽ 70ኛው ደቂቃ ላይ አማካዩ ካዘሚሮ በቀይ ካርድ ከሜዳ መውጣቱን ተከትሎ በፓላስ ቢፈተንም ጎብኚዎቹ ከአንድ ግብ በላይ ማስቆጠር አልቻሉም። በዚህም የመጨረሻዎቹን 20 ደቂቃዎች በ10 ተጫዋቾች የጨረሱት ዩናይትዶች ወሳኝ 3 ነጥብ ይዘው መውጣት ችለዋል። ሶስተኛ ደረጃ ላይ የነበረው ኒውካስል ዩናይትድ ከዌስትሃም ዩናይትድ ጋር 1-1 በሆነ አቻ ውጤት በመለያየት ወደ አራተኝነት ዝቅ ብሏል። በውጤት ቀውስ ውስጥ የሚገኘው ሊቨርፑል ደግሞ በወልቭስ 3-0 ተሸንፎ 10ኛ ደረጃ ላይ ይገኛል። ከፉልሃም ጋር ያለምንም ግብ በአቻ ውጤት የተለያየው ቼልሲ ደግሞ 9ኛ ደረጃ ላይ ነው። በስፔን ላሊጋ ሲቪያን 3-0 ያሸነፈው ባርሴሎና ከተከታዩ ሪያል ማድሪድ ጋር ያለውን የነጥብ ልዩነት ወደ 8 ከፍ አድርጓል። በፋይናንስ ቀውስ ውስጥ የሚገኘውና ባለፈው የውድድር ዓመት ከሪያል ማድሪድ በሰፊ የነጥብ ልዩነት ተበልጦ ላሊጋውን በሁለተኝነት ያጠናቀቀው ባርሴሎና ዘንድሮ ወደ ቀድሞ አቋሙ በመመለስ ላይ ያለ ይመስላል። ባርሳ ትናንት በ20ኛ ሳምንት የላሊጋ ውድድር ከሲቪያ ጋር ያደረገውን ጨዋታ አልባ፣ ጋቪና ራፊና በሁለተኛው የጨዋታ አጋማሽ ያስቆጠሯቸው ግቦች ከጨዋታ ብልጫ ጋር ማሸነፍ ችሏል። ሪያል ማድሪድ ደግሞ በማዮርካ 1-0 ሽንፈት ገጥሞታል። ውጤቱን ተከትሎም ባርሳ ሊጉን በ53 ነጥብ ሲመራ ማድሪድ በ8 ነጥብ ዝቅ ብሎ በ45 ነጥብ ይከተላል። ሶስተኛ ደረጃ ላይ የሚገኘው ሪያል ሶሲዳድም በሪያል ቫላዶሊድ በመሸነፍ ከመሪዎቹ ጋር ያለውን ልዩነት ማጥበብ ሳይችል ቀርቷል። በጣሊያን ሴሪያ ደግሞ ናፖሊን የሚያስቆመው አልተገኘም። ትናንት ስፔዚያን 3-0 ያሸነፈው ናፖሊ ሊጉን በ13 ነጥብ ልዩነት በ56 ነጥብ እየመራ ይገኛል። ተከታዩ ኢንተር ሚላን ደግሞ ከኤሲ ሚላን ጋር ያደረገውን የደርቢ ጨዋታ 1-0 በሆነ ጠባብ ውጤት አሸንፎ በ43 ነጥብ በሁለተኝነት ይከተላል። የአምናው ሻምፒዮን ኤሲ ሚላን በ38 ነጥብ 6ኛ ደረጃ ላይ ነው።
ኬኔዲ አባተን ለግሩም ዝግጅቱ አመሰግናለሁ። የምሽቱን ወይም የሳምንቱን የስፖርት ዜናዎች ነበር ያካፈለን። ክቡራትና ክቡራን አድማጮቻችን፣ እኛም ለምሽቱ ያዘጋጀናቸውን በዚሁ ማብቃታችን ነው። ታዲያ ነገ ማክሰኞ ምሽት እንመለሳለን። አስተናጋጃችሁ አሉላ ከበደ ከአቀናባሪው አብርሃን ኃይሉና ከተቀሩ ባልደረቦች ጋር በዚሁ ተሰናበትን። ነገ እንገናኝ። ሰላም፣ ደህና እደሩ።